በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጽሐፍ ቅዱስ ይዘትና መጽሐፍ ተዳሰሳ። እንደምን ሰነበታችሁ አድማጮቻችን? ባለፈው ዝግጅታችን ስለ መጽሐፍ ቅዱስና ትውፊት አይተናል። በዛሬው የመጽሐፍ ቅዱስ ጥናት ዝግጅታችን ደግሞ በመጽሐፍ ቅዱስ ውስጥ ያሉ መጽሐፍትንና ይዘታቸውን እናስተዋውቃችኋለን። አብራችሁን ቆዩ። የመጽሐፍ ቅዱስ የመጀመሪያ መጽሐፍ የሆነው ኦሪት ዘፍጥረት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ በመጀመር እግዚአብሔር ሰማይና ምድርን እና በውስጣቸው ያሉ ፍጥረታትን ሁሉ እንደፈጠረ ይናገራል። ሌሎች ፍጥረታትም በመጀመሪያዎቹ 5 ዕለታት ከተፈጠሩ በኋላ እግዚአብሔር የሰው ልጅ ወይንም አዳምን ከሌሎች ፍጥረታት ሁሉ አስበልጦ በአርአያውና በአምሳሉ በስድስተኛው ቀን ፈጠረው። ሔዋንንም የምትመቸው ረዳት ትሆን ዘንድ ፈጠረለት። እግዚአብሔር አዳምና ሔዋንን በፍጥረታት ሁሉ ላይ ገዥዎች ሆነው ዘወትር ከእርሱ ጋር እየተነጋገሩ እንዲኖሩ እጅግ ያማረች በሆነችው በገነት አስቀመጣቸው። የፈቀዱትን ሁሉ እንዲያደርጉ ነገረ። ነገር ግን በገነት ካለች ክፉና ደጉን ከምታሳውቀው ዛፍ ግን እንዳይበሉ፣ ቢበሉም የሞት ሞት እንደሚሞቱ አዘዛቸው። ሳጥናኤል የመላእክት ሁሉ አለቃ ሆኖ የተፈጠረ ውብና ኃያል ፍጥረት ነበር። ነገር ግን እግዚአብሔር ከመላእክቱ ከፍ አድርጎ ቢፈጥረው እኔ ፈጣሪ ነኝ ብሎ እግዚአብሔርን በመገዳደሩ፣ በዚህም ጥፋቱ ንስሐ ባለመግባቱ እግዚአብሔር ከክብሩ አዋርዶ ጥሎት ይኖር ነበር። በዚህም ምክንያት አዳምና ሔዋን ከእግዚአብሔር ጋር ባላቸው የፍቅር ግንኙነት ይቀና፣ ይህንም ለማፍረስ ዘወትር ይጥር ነበር። አዳምና ሔዋን ለበርካታ ዓመታት በደስታ በገነት ከኖሩ በኋላ ዲያብሎስ በእባቡ ላይ አድሮ እግዚአብሔር እንዳይበሉ ካዘዛቸው ዛፍ እንዲበሉ መከራቸው። እነርሱም የዲያብሎስን ምክር ሰምተው ከዛፉ በሉ። እግዚአብሔር አስቀድሞ በነገራቸው መሰረትም በዚህ ኃጢአታቸው ሞት ተፈረደባቸው፣ ከገነትም ተባረሩ፣ ከእግዚአብሔርም ተለዩ። አዳምና ሔዋን በዚህ እጅግ አዝነው ንስሐ ገቡ፣ የአምላካቸውን ይቅርታ ለመኑ። ቸርና መሐሪ ሆነው እግዚአብሔርም ይቅር ሊላቸው ወደደ። ነገር ግን የእግዚአብሔር ፍርዱ ቀጥተኛ ናትና ይቅር ከመባላቸው በፊት የበደላቸው ዋጋ መከፈል ነበረበት። ይህንንም ዋጋ ራሱ ከፍሎ እንደሚታረቃቸው ቃል ገባላቸው። ከዚህ በኋላ ያሉት ቅዱሳት መጻሕፍት የሚነጋገሩት ይህንን ለአዳምና ለሔዋን ለሰው ልጆች የተሰጠውን ቃል ኪዳን እንዴት እንደተፈጸመ ነው። በዚህ መሰረት መጻሕፍቱን ለሁለት ከፍለን ማየት እንችላለን። የመጀመሪያው ክፍል ብሉይ ኪዳን ሲባል በዋነኛነት ቃል ኪዳኑ ከተሰጠ በኋላ የቃል ኪዳኑ ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ጊዜ ባሉት የዝግጅት ዘመናት የሆኑ ነገሮችን የሚያትቱ መጻሕፍትን የያዘ ነው። ሁለተኛው ክፍል ሐዲስ ኪዳን ይባላል። ይህ ክፍል የሰው ልጆችን የበደል ዋጋ ከፍሎ ለማዳን በስጋ የተገለጠው እግዚአብሔር ወልድ ኢየሱስ ክርስቶስ እንዴት ተወልዶ ዓለሙን እንዳዳነና ሌሎች ከዚህ ጋር ተያያዥነት ያላቸው ነገሮችን የሚናገሩ መጻሕፍትን የያዘ ክፍል ነው። የኦሪት ዘፍጥረት መጽሐፍ ከአዳምና ከሔዋን ታሪክ ቀጥሎ እንደሚነግረን የአዳምና የሔዋን ልጆች እና የልጅ ልጆቻቸው በአብዛኛው መንገዳቸውን ከእግዚአብሔር ጋር ያደረጉ በአዳምና በሔዋን ኃጢአት ምክንያት ወደ ዓለም በገባው ሞት የሚያዝኑ፣ ለእግዚአብሔር መስዋዕት የሚያቀርቡ፣ የተሰጠውን የድነት ቃል ኪዳን በተስፋ የሚጠብቁ አባቶች ነበሩ። ነገር ግን ከጊዜ ወደ ጊዜ የሰው ልጆች ኃጢአት እጅግ እየበዛ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ እስኪጻፍ ድረስ እግዚአብሔርን የሚያሳዝን እየሆነ ሄደ። ምድርም በሰው ልጆች ኃጢአት እጅግ ረከሰች። በዚህ ዘመን የተገኘው ብቸኛው ጻድቅ ሰው ኖህ ብቻ ነበር። ስለዚህም እግዚአብሔር ኖህና ቤተሰቦቹን ለዘር የሚሆኑ እንስሳትን ብቻ አድኖ ሌላውን የሰው ዘር በሙሉ ከሰማይ በሚዘንብና ከምድር በሚፈልቅ ንፍር ውሃ አጠፋ። ከዚያ በኋላ ያሉት የሰው ልጆችና እንስሳት እንደገና ከኖህ ልጆችና በኖህ መርከብ ከነበሩ እንስሳት የተወለዱ ናቸው። ይሁን እንጂ አሁንም የሰው ልጆች ከዚህ ተመረው ወደ እግዚአብሔር መመለስ አልቻሉም። አሁንም በድጋሚ ምድር በሰው ልጆች ኃጢአትና በጣዖት አምልኮ ተሞላች። በዚህ ጊዜ እግዚአብሔር በአዳምና በሔዋን በኩል የገባውን ቃል ኪዳን የሚፈጽምበት ማለትም በስጋ የሚወለድበት ትውልድ ይፈልግ ነበር። ስለዚህም አብርሃምን ጣዖት አምላኪ ከነበሩት ወገኖቹ ተለይቶ እንዲወጣ እርሱን እንዲያመልክና እርሱ ወደሚያሳየው ምድር እንዲመጣ ጠራው። አብርሃም ወጣ፣ እግዚአብሔርም ባንተ ዘር አህዛብ ሁሉ ይባረካሉ ብሎ የዓለም ሁሉ መድኃኒት የሆነው ጌታችንና አምላካችን ኢየሱስ ክርስቶስ ከርሱ እንደሚወለድ ቃል ኪዳን ገባለት። ምድረ ከነዓንም ለርሱና ለልጆቹ ርስት አድርጎ እንደሚሰጥ ተስፋ ሰጠው። እግዚአብሔር ይህን ለአብርሃም የሰጠውን ተስፋና ቃል ኪዳን ለልጁ ለይስሐቅና ለይስሐቅ ልጅ ለያዕቆብ በድጋሚ በመስጠት እንዳስደሰተው መጽሐፍ ቅዱስ ይነግረናል። ስለዚህም ከዚህ ጊዜ በኋላ የአብርሃምና የይስሐቅ ያዕቆብ ልጆችና የልጅ ልጆች የእግዚአብሔር ሕዝቦች ተባሉ። የአብርሃም ልጆች እስራኤላውያኑ አይሁዳውያንም እየተባሉ ይጠራሉ በተለያዩ መጽሐፍት። የአብርሃም የልጅ ልጅ የሆነው ያዕቆብ 12 ልጆች ነበሩት። ከ12ቱ ልጆች አንዱ ዮሴፍ አባቱ ይወደው ስለነበረ ወንድሞቹ በቅናት ለባርነት ሽጠው በግብጽ ይኖር ነበር። ነገር ግን መንገዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ሞገስ ሆኖት ባሪያ እንዲሆን ከተሸጠበት ሀገር ከንጉስ ቀጥሎ የሀገሪቱ ገዥ ሆነ። ይህ በሆነበት ዘመን ያዕቆብና ልጆቹ በሚኖሩበት ምድረ ከነዓን ረሃብ ስለተነሳ ወደ ግብጽ ተሰደዱ። በዚያም ዮሴፍ ገዥ ሆኖ ስለነበር አቀባበል አደረገላቸው። የሚኖርበትም ቦታ ተሰጥቷቸው መኖር ጀመሩ። የኦሪት ዘፍጥረት መጽሐፍ የሚያበቃው ይህን ታሪክ ነግሮን ነው። በመጽሐፍ ቅዱስ ከኦሪት ዘፍጥረት ቀጥሎ የሚገኘው መጽሐፍ ኦሪት ዘጸአት ይባላል። ጸአት ማለት መውጣት ማለት ነው። መጽሐፉ በዋነኛነት እስራኤላውያን በያዕቆብ ዘመን ከገቡበት ከግብጽ እንዴት እንደወጡ የሚተርክ ነው። ዮሴፍ ከሞተ በኋላ በግብጽ እርሱን የማያውቅ ንጉስ ነገሰ። እርሱም በግብጽ የነበሩ እስራኤላውያንን በሙሉ ባሮች እንዲሆኑ አደረጋቸው። እጅግ አሰቃቂ በሆነ ከባድ የጉልበት ስራ እንዲሰሩም እያደረገ አስጨነቃቸው። እንዲያውም እንዳይወሩት ስለፈራ ከነሱ የሚወለዱ ወንድ ልጆች ሁሉ እንዲገደሉ አዋጅ አወጀ። እስራኤልም ስለዚህ መከራ አልቅሰው ወደ እግዚአብሔር አመለከቱ። እግዚአብሔርም ነጻ ሊያወጣቸው በወደደ ጊዜ ሙሴን አስነሳ። በታምራታዊ መንገድም በዘመኑ ሕግ መሰረት ሊገደል ይገባው የነበረውን ሙሴ የንጉስ የልጅ ልጅ ተብሎ በእናቱ ሞግዚትነት በግብጽ ንጉስ በፈርዖን ቤተ መንግስት እናቱ ስለ አምላኩ ስለ እግዚአብሔርና ስለ ወገኖቹ ስለ እስራኤል እያስተማረች አሳደገችው። በዚህም ለ40 አመታት ቆየ። ከዚያ በኋላ እግዚአብሔር ህዝቡን ለመምራት የሚያስችል ትግስትና ፍቅርን ይማር ዘንድ በበረሃ በበግረኝነት ለ40 አመታት እንዲቆይ አደረገው። ከዚያ በኋላ ሙሴ ወደ ፈርዖን ገብቶ ህዝብ እስራኤልን ከባርነት ነጻ እንዲያወጣ ጠየቀው። ፈርዖን ግን ፍቃደኛ ባለመሆኑ የእግዚአብሔር አምላክነት ይረዳ ዘንድ 10 የተለያዩ ድንቅ ታምራትን ያሳየው። ፈርዖን ግን ልበ ደንዳና ነበረ። በመጨረሻም እግዚአብሔር ንጉስ ፈርዖንን ጨምሮ ከእያንዳንዱ ግብጻዊ ቤት ከሰውና ከእንስሳት የበኩር የመጀመሪያ ልጅ የሆኑትን ሁሉ በአንድ ሌሊት ገደለ። በዚያ በግብጽ የነበሩት እስራኤላውያን ግን ምንም አልሆኑም ነበር። በዚህ የደነገጠው ፈርዖን እስራኤላውያንን እንዲወጡ ፈቀደ። እነርሱም መንገድ ጀመሩ። ይሁን እንጂ ልበ ደንዳናው ፈርዖን ሐሳቡን ለውጦ ሰራዊቱን አስከትሎ ሊመልሳቸው ያሳድዳቸው ጀመር። እነርሱ ሲሸሹ እርሱ ሲከተል፣ ሌት ተቀን ከተጓዙ በኋላ እስራኤላውያን ቀይ ባህር ዳርቻ ደረሱ። ከፊታቸው ታላቅ ባህር፣ ከኋላቸው የፈርዖን ሰራዊት ሆነውባቸው ተጨንቆ ሳለ እግዚአብሔር በሙሴ አማካኝነት ቀይ ባህርን ለሁለት ከፍሎ አሻገራቸው። ፈርዖንና ሰራይቱን ግን በባህሩ አሰጠማቸው። ህዝብ እስራኤልም በአብርሃም በይስሐቅ በያዕቆብ አማካኝነት የተሰጣቸውን ማርና ወተት የምታፈልቀውን ምድር ለመውረስ ጉዟቸውን ቀጠሉ። በዚህ ጉዟቸው ወቅት 3 ዋና ዋና ነገሮች ተከስተዋል። አንደኛው ከግብጽ እስከ ምድረ ከነዓን ያለው መንገድ ቢበዛ የሚፈጀው ጥቂት ወራት ብቻ ነበር። ነርሱ ግን ያን ሁሉ ታምራት ተደርጎ ባወጣቸው በአምላካቸው ላይ በማጉረምረማቸውና ከዚያም ብሶ ወደ ግብጽ መመለስን በመኘታቸው በሌላም በብዙ ኃጢአት እግዚአብሔርን በማስቀየማቸው እዚያው እየተሽከረከሩ መንገዱ 40 ዓመት ፈጅቶባቸዋል። ከግብጽ ከወጡ ብዙ 100,000 ሰዎች ምድረ ከነዓን የገቡት 3 ሰዎች ብቻ ነበሩ። ሌሎቹ በሙሉ በመንገድ የተወለዱ አዳዲስ ትውልዶች ናቸው። ይህም በኦሪት ዘኍልቍና በኦሪት ዘዳግም መጽሐፍት ተጽፏል። ሁለተኛ፣ እግዚአብሔር በመንገድ ሳሉ እርሱን የሚያመልኩበት ሥርዓት እንዲማሩ ሕግ ሰጥቷቸዋል። ያምልኮ ሥርዓቱ እግዚአብሔር በመካከላቸው የሚገለጥበትን የቃል ኪዳኑን ታቦት፣ ደብተራ ኦሪትን፣ የመስዋዕቱን ሥርዓትና ሌሎችንም ሁሉ ያጠቃልላል። ሕግንም ደግሞ 10 ቃላትና ሌሎች ዝርዝር ሕግጋት ናቸው። የነዚህ ሥርዓቶችና ሕግጋትን መስጠት በኦሪት ዘጸአት መጽሐፍ የሚገኝ ሲሆን ዝርዝር አፈጻጸማቸው ደግሞ በኦሪት ዘሌዋውያን መጽሐፍ ተመዝግቦ ይገኛል። እግዚአብሔር የተስፋይቱን ምድር ለመውረስ ባደረጉት ጉዞ ሁሉ በታምራታዊ መንገዶች ሲረዳቸው ነበር። በመጀመሪያው 40 ዓመት በሙሉ መና ከሰማይ ያወረደ ውሃ ካለት ያፈለቀ በበረሃ ይመግባቸው ነበር። ከዚህም በተጨማሪ እግዚአብሔር እንዲወርሷት ቃል ኪዳን የገባላቸው ምድረ ከነዓንን እስራኤል በግብጽ በነበሩባቸው ዓመታት በተለያዩ ህዝቦች ተይዛ ነበር። እስራኤል ወደ ከነዓን ሲጓዙ መንገድ የከለከሏቸውና እነዚህ በቃል ኪዳን ርስታቸው ላይ የሰፈሩ ህዝቦች ግን እጅግ አስደናቂ በሆኑ መንገዶች በእግዚአብሔር ረዳትነት በጦርነት ያሸነፉ ምድሪቱን ይዟል። በእነዚህ ጉዞዎች ወቅት ህዝቡን ይመራ የነበረው ከግብጽ መርቶ ያወጣቸው ሙሴ ነበር። ነገር ግን ወደ ተስፋይቱ ምድር ሊገቡ ጥቂት ሲቀራቸው ሙሴ ስለሞተ መሪነቱን ከልጅነቱ ጀምሮ ሙሴን ሲያገለግል ወደ ነበረው ወደ ኢያሱ ተሻገረ። እግዚአብሔርም ከሙሴ ጋር እንደነበረ ሁሉ ከርሱም ጋር እንደሚሆንና እንደሚሰራ ቃል ኪዳን ገባለት። እስከ ሙሴ እረፍት ድረስ ያለው የእስራኤል ጉዞ በኦሪት ዘጸአት፣ ኦሪት ዘኍልቍና በኦሪት ዘዳግም መጽሐፍ የተጻፈ ሲሆን ከሙሴ እረፍት በኋላ እስራኤል የተስፋይቱ ምድር ለመውረስ ያደረጉትን ጉዞ የተመዘገበው በመጽሐፈ ኢያሱ ነው። ይህ መጽሐፍ ኢያሱ ህዝቡን እየመራ ወደ ተስፋይቱ ምድር እንዴት እንደገባና በእግዚአብሔር ረዳትነት በተደረጉ በተለያዩ ታምራት እንዴት በዚያ ሰፍረው ከእግዚአብሔር የተሰጣቸውን ምድር አንለቅም ያሉ ጠላቶቻቸውን እንዳጠፉ ይተርካል። ከነዚያም መካከል ጦርነቱ ሳይያልቅ ቀኑ በመሸ ጊዜ ኢያሱ ፀሐይ ባለችበት እንድትቆም ያደረገበት ታሪክ ይገኛል። ጠላቶቻቸውን ካጠፉ በኋላ ኢያሱ በ12 የያዕቆብ ልጆች መሰረት ለተፈጠሩ 12 ነገደ እስራኤል ምድሪቱን አከፋፍሏቸዋል። እስራኤላውያን በእግዚአብሔር ረዳትነት ምድራቸውን ከወረሱ በኋላ መሪዎቻቸው የነበሩት መሳፍንት ናቸው። እነዚህ መሳፍንት በእግዚአብሔር የተቀቡና መንፈሳዊ ኃይልም የተሰጣቸው ሰዎች ነበሩ። በመጀመሪያ እስራኤላውያን ነጻ ያወጣቸውን አምላካቸውን በተሰጣቸው ሥርዓት እያመለኩ ይኖሩ ነበር። ቆይተው ግን በአካባቢያቸው ባሉ ጣዖት አምላኪዎች በመሳብና የተደረገላቸውን ሁሉ በመርሳት ከእርሱ ፈቀቅ ማለት ጀመሩ። በዚህ ጊዜ እግዚአብሔር በዙሪያቸው ካሉ አሕዛብ አንዱን ያስነሳና ይቀጣቸዋል። በዚህም ተጸጽተው ወደ እርሱ ይመለሳሉ። እርሱም አንድ መስፍን ያስነሳና አስደናቂ በሆነ መልኩ ጠላቶቻቸውን ያጠፋላቸዋል። ጥቂት ቆይተው ግን ወደ ክፉ መንገዳቸው ይመለሳሉ። እርሱም ሌላውን ሕዝብ አስነስቶ ይቀጣቸዋል። እነርሱም ይመለሳሉ። ሌላ መስፍን ደግሞ አስነስቶ ያድናቸዋል። በዚህ መልኩ ህዝቡን የመሩ 13 መሳፍንት ተነስተዋል። የነዚህም ታሪክ በመጽሐፈ መሳፍንት እንዲሁም በሁለቱ መጽሐፍተ ሳሙኤል ተጽፎ ይገኛል። በዚህ ሁኔታ ለ300 ዓመት ያህል ከቆዩ በኋላ በአካባቢያቸው ያሉ ጠላቶቻቸው ኃይል እጅግ እየበረታ ስለሄደ የጦር ሰራዊት አደራጅተው የሚጠብቃቸው ንጉስ እንዲያነግስላቸው በዘመኑ የነበረውን መስፍን እና ካህን ሳሙኤልን ጠየቁት። አድማጮች ከዚህ በኋላ ያለውን ታሪክና ቀሪዎቹን መጽሐፍት በሚቀጥለው መርሃ ግብራችን እናስተዋውቃችኋለን። እስካሁን ስለነበረን ሁሉ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ክመምራን ያሉ ከደረጃ እና